ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 25 ቀን 2016 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ጥቅምት 25 ቀን 1433 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ
በቅድሚያ ሳምንታዊ አጭር ዘገባ በማስከተልም በአሳለፍነው ሳምንት ተራርፎ የነበረውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ዴሞክራሲያን የጥቅምት ወር እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በተጨባጭ እየተካሄደ ለሚገኘው ህዝባዊ ትግልና የአርበኞቹ ፋኖች የተጋድሎን መደገፍና ከተጋረጡበት አደጋዎች መታደግ የወቅቱ ግዴታ ነው ተባለ። የህዝባዊ ትግል ድል አድራጊነት መለኪያው የቆመለት ዓላማ ህዝባዊ መሆኑና ግቡን እንዲመታ ወይም በድል አድራጊነት እንዲጠናቀቅ ሰፊ ህዝባዊ ድጋፍ መቀናጀቱ መሆኑን የፖለቲካ አዋቂዎች ሲያስረዱ ይደመጣል። ጭቆናንና ግፍን ለማስቆም ወይም ለማጥፋት የሚካሄድ ትግል ግቡን እንዲመታ የመታገያ መርሃ ግብር ነድፎ በህቡ መሰባሰብና ድርጅት መመስረት ቀዳሚው የድል ዋስትና መሆኑ ሊዘነጋ እንደማይገባው በስፋት ተነግሯል። የፖለቲካ ድርጅቱ ህዝባዊ ትግሉ ዋነኛ ጠላትንና አብረውት የተሰለፉትን ግብረ አበሮቹን ለይቶ በማስቀመጥ የትግል መካተቻ ጠላትን ከነ አደዝዳዡ መደምሰስ መሆኑን መግለጽ በትግል ጉዞ የሚከሰቱ የአቋራጭ መንገድ እንደ ከጠላት ጋር መደራደር የመሰሉትን ትግል አልፈስፋሽ ሞራል አዛይ አወናባጭ አቋሞችን ለመጋተርና ለመመከት ያስችላል የሚል ጽኑ ሐሳብ አለ። ከዚህ በመነሳት የአማራ ፋኖ ኃይሎች አደረጃጀት ባጭር ጊዜ መሰብሰብና መደራጀት የቻሉት በሚስጥር የተዘረጉ የፋኖ አደረጃጀት መረቦች መኖራቸው መሆኑ ይነገራል። በተለያዩ አካባቢዎች የፋሽስቱ ዘረኛ አገዛዝ ነፍሰ ገዳዮችን በጠነከረና በዘላቂነት እየተፋለሙ ድል ማድረግ ያስቻላቸው የተጠበቀ ያደረጃጀት ስልት መሆኑ በስፋት ያስማማል። እስካሁን እንዳየነው በተለያዩ አካባቢዎች የሚገኙትን የፋኖ የአርበኝነት ተጋድሎዎች ለማቀናጀት እየተደረጉ ያሉ ጥረቶችን ሰምተን በመነጋገርና የጋራ ስምምነት ላይ መደረሱ አንዲበል የሚያሰኝ ቢሆንም አንድ የትግል መርሃ ግብር አለመቀረጹ ወይም ተቀርጾም ከሆነ ይፋ ባለመደረጉ ባንድ እዝ ወይም ጃንጥላ ስር የመደራጀቱ ሂደት ላይ የራሱን ጥላ እንዳያጠላ ብዙዎች ስጋታቸውን ሲሰነዝሩ ይደመጣል። የአማራ ፋኖችን በቆራጥነት መፋለምና አሸናፊነታቸውን ገና ሀብሎ ሲጀመር በአሜሪካና በአውሮፓ የሚገኙ አማራዎች በየጊዜው እያሰባሰቡ የሚበትኗቸውን የማህበር ወይም የስም ድርጅቶችን በመጠቀም የፋኖ የፖለቲካ አመራር ለመሆን ራሳቸው እየሾሙ መሆናቸውን እየወጡ ከሚገኙ መረጃዎች መገንዘብ ተችሏል። ነገር ግን የፖለቲካ አዋቂዎች እንደሚሉት ፋኖ እያካሄደ የሚገኘው የፖለቲካ ትግል እንጂ ትርጉም የለሽ የመሳሪያ ትንቅንቅ አይደለምና የፋኖ የጎበዝ አለቆች በሳል የሆነ የፖለቲካ ግንዛቤ እንዳላቸው የታወቀ መሆኑን ያስረዳሉ። ስለዚህ በአመራር ሰጭነት ስም የፋኖን የተጋድሎ ፍልሚያ ለማደናቀፍ በአፈጮሌነት በስመ ዲፕሎማትነት በገንዘብ አሰባሳቢነት ወዘተ የተጀመሩት ዘመቻዎች ገና ከመጀመራቸው በርስ በርስ መናቆርና በታጋዮቹ ፋኖች ስም የተሰበሰበን ገንዘብ በመዝረፍ ማንነታቸው እየተጋለጠ በመሆኑ ለቀጣይ ያሰፈድሰፉ ካሉም አንገት ማስደፋቱ አይቀርም ተብሏል። በተጨባጭ በሁሉም አቅጣጫ እየተፋለሙ የሚገኙት ፋኖች ይህን ዘረኛና ፋሽስታዊ አገዛዝ ማስወገድና በመተኩ የመጻዩን የኢትዮጵያ የፖለቲካ ሁኔታ ለመወሰን ሁሉን የፖለቲካና የሲቪክ ድርጅቶች አሳታፊ የሆነ የሽግግር መንግስት መሆኑን ደጋግመው አቋማቸውን ያሳወቁ ባለበት በአሜሪካ በኩል ድርድር እንዲካሄድ እየተገፋ የሚገኘውን በተግባር ለማዋል በፋኖስም ባንዳዎችን በማሰለፍና ጥቂት ፋኖችን በተለያዩ መደለያዎች በመግዛት የፋኖን አርበኝነት ተጋድሎ ጠልፎ ለማሰናከል የተጀመረውን ዘመቻ ለመቋቋም ሁሉም አገር ወዳድ ከፋኖ ጎን እንዲቆም ጥሪ መቅረቡንም መረዳት ተችሏል። የፋኖን እለት ተለት ተጋድሎ የፋኖ የጎበዝ አለቆችን እና በቃል አቀባይነት የተሰየሙትን በስም እየተቀሱ ማቅረቡና የፋኖን ቀጣይ እንቅስቃሴዎች በየሶሻል ሚዲያው መግለጽ የተለያዩ ጉዳቶችን እንደሚያስከትል እየተጠቆመ የሚገኘው ሰፊ ድጋፍ ማግኘቱ ታውቋል። ፋኖ የራሱን ልሳን ሰይሞ በተወሰነ ጊዜ ከተቻለ በሳምንት ወይም በ15 ቀን መግለጫ ማውጣትና የትግሉን የፖለቲካ አቅጣጫ ለማስጨበጥ ይጠቅማል የሚለውን በርካቶች እየተነጋገሩበት እንደሆነም ለማወቅ ተችሏል። በሌላ በኩል ደግሞ አሜሪካ የምትሰይመውን ምስለኔ ያፈራደገች መሆኗና በፋኖ መገስገስም አዲስ አበባ ውስጥ ክፉኛ የሆነ ደም መፋሰስን ለማስቀረት በሚል ሽፋን የፋኖን ግስጋሴ ለማስተናከል አንድ የፋሽስቱ ዘረኛ አገዛዝ ቁንጮዎች ስልጣናቸውን ለቀው ከሀገር እንዲወጡ የማግባባት ምስጢራዊ ውይይት እየተካሄደ ሲሆን ይህ በቁንጮዎቹ ግትርነት መሆን ከቻለ በሁለተኛው አማራጭ በአዲስ አበባ ዙሪያ የሰላም አስከባሪ ኃይል የማስፈሩን አስፈላጊነት እየገፋች መሆኗ የኢትዮጵያን ክብር ሉዓላዊነትና ህልውና የደፈረ ድርጊት በመሆኑ ሊወገዝ እንደሚገባው ተነግሯል። ለመጨረሻም ሁሉም አገር ወዳድና ነጻነት የተጠማ ለኢትዮጵያ ነጻነት ደማቸውን እያፈሰሱ ከመገኙት የፋኖ ኃይሎች ጎን መቆም ግዴታ ነው የሚለው የጥሪ መልእክት እየጮኸ መሆኑን ባንክሮ ማየት ይገባል ተብሏል። የህዝብ ድሮኑ ህብረት አንድነቱ ታጋይ ህዝብ የትጥቅ ይዞታው የደረጀና የጠራ መሆን ወሳኝ ነው። መስዋዕትነትን ይቀንሳል። ትግሉ የሚጠይቀው ዋጋም አይበዛም። ለአቸናፊነቱ ወሳኝ የሚሆነው ግን አንድነቱና ጽናቱ ነው። በመሳሪያ ብዛትና ጥራት ቢሆንም የኢትዮጵያን ህዝብ የሞሶሎኒን ጦር ባላሸነፈ ነበር። የኢንዶ ቻይና ህዝብ በአሜሪካ ወራሪ ጦር በተቸነፈም ነበር። ብዙ መሳሪያና ተመክሮ አለ። አንድነቱን ያጠነከረ ህዝብ አልበገሬና አሸናፊ መሆኑን የሚያረጋግጥ ድሮኑ መሳሪያው ከህዝብ ህብረት ጋር ሲጋጭ የሸክላ ጀበና ይሆናል። ይህን የተረዱ ጠላቶቻችን ህዝብን ፋኖን ለመከፋፈል ሙሉ ጥረት የሚያደርጉትም ለዚህ ነው። ዘረኛው አገዛዝ ፋኖና ህዝባዊ ኃይሉን ከፋፍሎ ሊያዳክምና ሊያቸንፍ ያደረገው ጥረት ሁሉ ከሽፎበታል። የተመካበት ጀበና ሰባሪ ጦር ከጥቅም ውጭ ሆኗል። እስረኛ ሆኖ ተንፍሶ ሲግተለተልም ታይቷል። ፋኖን ለመከፋፈል ለማውደም መሳሪያቸው አውራጃዊነትን ማራገብ ነው። አማራውን በአውራጃዊነት መከፋፈል ፋኖ ውስጥ ቀጥረኞችን አስተርገው ማስገባትና አፍራሽ ድርጊቶችን መፈጸም ከፈፈለን ማብዛት ትላንት ያገዛዙ ዋና ፈቀላጤዎች ተመቀጽበት የፋኖ ፋኖንም ሲሉ ትላንት ሰላም እንጂ የምን ትጥቅ ብለው ያወገዙን ዛሬ በየሸለቆው ክላሽናን ገበን ጣራትን እየቆላነው ነውና ተከተሉን ብለው ከአቀኛ ትግል ያርቁን ሲጥሩ ከተሞኛንላቸው ትግላችን ይደነቀፋል ሽንፈት ይመጣብናል። ከዚህ በፊት በደርግም በወያኔም ጊዜ የደረሰብን ነው። ሊደግሙብን መፍቀድ የለብንም። ያለፈው ይበቃል ማለቱ ሲያንሰን ነው። ታግለን ታግለን ወደ መጨረሻው ላይ እየሸወዱን ጭቆናም ቀጥሮብናል። ጠላት ማመኑ በሽታ ይጠናወተናል። ያሞኙናል። ዲስኩራቸውም ሐቅ ይመስለናል። ሻጥራቸውን ተገንዝበን በጊዜ ወግዱም አንላቸው እንጂ ጠላቶቻችን አዲስ ሆነውብን አይደለም። ዛሬ የተሰማሩብንን እናውቃቸዋለን። ትላንት አጋልጠው የሰጡንም ናቸው። የክህደትና ባንዳነት አባወራዎች ዘረኞች ፋኖን መከፋፈል እንዳለባቸው ተረድተዋል። ስለዚህ አማራውን በመከፋፈል አንዳንዶቹ በወርቀለብ ቆረጣ አባብሎ በመግዛት ዋና መሳሪያውን አንድነቱን ሊያፋልሱ እየጣሩ ናቸው። ይህ መሳካት የለበትም። የፋኖ ኃይል እየጠነከረ መምጣቱን የሚክዱት አይደለም። ከያቅጣጫው ህዝቡ ከፋኖ ጎን እየቆመም ነው። ለኢትዮጵያ እስካልን ድረስ ሁሉም አገር ወዳድ ኃይል በጋራ መሰለፉ ወሳኝም ተፈላጊም ነው። የዘረኞቹ ሰለባዎችም ስህተታቸውን ተቀብለውና አምነው ሰልፍ እንዲያስተካክሉ መጥራቱም አስፈላጊ ነው። ዘረኞች ህዝብን አይወክሉም። ጥቂቶች ገዢዎችና ሰፊው ህዝብ አንድ አይደሉም። በዘረኞች ጦርና ፖሊስ ኃይል ወዘተ ተቀጥረው ዘረኞችን የሚያገለግሉ አገዛዙን ከርተው የህዝብን ኃይል እንዲቀላቀሉ ከስካሳና ጥሪም ያስፈልጋል። ጠላትን መከፋፈልና ማዳከም ለድል ጥርጊያ ያዘጋጃል። ካገዛዙ ጋር ያበሩትንም ውዳን ይህ እንደማይበጃቸው በማስረዳት መምከር ይቀየሩ ዘንድ መቀስቀሱ መብረድ መቆም የለበትም። በዘረኞች ተቋሞች ላይ ለምሳሌ ወታደርና መሳሪያ መላላሹ የአየር መንገዱ ላይ ጥብቅ ማዕቀብ ማድረጉም አስፈላጊ ነው። ይህን ነፍሰ ገዳይና ፋሽስታይል ደጋፊ የሆኑትን ማራቅ ግዳጅ ነው። እነዚህን እናውቃቸዋለን። ካልሆነም የማጋለጥ ዘመቻን ይፋ ማድረግ የሚቻልም ነው። ለሁሉም በስልት በህብረት መስራት መታገል መቻላችን ላይ ያጠነጥናል። ህብረትን አጠንክሮ ድርድር፣ ሰላም፣ ገለመሌ የሚሉትን ቧልት ፊት ነስቶ አምሮ እስከ መጨረሻው መታገል ነው ምርጫችን መሆን ያለበት። ይህ እድል ካመለጠን ትግላችንን ያከሽፉ ዘንድ ከፈቀድንላቸው ተረኞች ነን ያሉት አፈር ልሰው ተነስተው ህዝብንም አገርንም ሊያጠፉ ሊያደባዩ የሚጥሩ ይሆናል። አይታረሙም። በተቻላቸው ፍጥነት አማራውን ለማደባየት ኢትዮጵያን ለመበታተን የሚዋደቁ ይሆናሉ። የነብር ጭራ ይዙም ከያዙም አይለቁም ሁኔታ ላይ ደርሰናል። ዘረኞቹን ማሸነፍ መቅጣትም አለብን። በመሆኑም ታረቁ ተስማሙ የሚሉን ሁሉ ገባቸው አልገባቸውም የህዝብንና የአገር ተጨባጭ ጠላቶች ናቸው። ሞኞች ብለን የምናልፈው አይሆንም። ህፃን አዛውንቱን በዘር ትኩረት ላይ ተነስተው ጠላት ብለው የሚፈጁትን ቤተ እምነትና ሃይማኖቶችን ሊያወድሙ የተነሱትን መናፍቃን ወዳጅ ብለን ልንደግፍ ለሰኮንድም መጠበቅ የለበትም። ጸረ ዘረኞች ህዝባዊ ጦርነቱ ይፋፋም። ድል ለኢትዮጵያ። Oh,
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን S49 ቁጥር 1 ጥቅምት 2016 ዓመተ ምህረት ዘረኛና አምባገነን አገዛዝን አስወግደን በሽግግር ሂደት ዴሞክራሲያዊ ስርዓትን እንመስርት። ባለፉት ጥቂት ወራት በአማራው አካባቢ በፋኖ ኃይላትና በአገዛዙ ወታደሮች መካከል በመካሄድ ላይ ያለው ጦርነት እየተስፋፋና እየተጠናከረ ሄዷል። በተወሰኑ ገጠርማ አካባቢዎች የተጀመረው ይህ ትጥቃዊ ትግል ዛሬ ከተሞችን ጨምሮ መላውን የአማራ አካባቢ ያደረሰ መሆኑ በጋድ እየታየ ነው። በተደረጉት ጦርነቶች የፋኖ ኃይላት ድል እየቀናቸው በርካታ የአገዛዙን ወታደሮች ከመማረካቸውም በላይ ሙትና ቁስለኛ ማድረጋቸው እንዲሁም በመሳሪያና በተተኳሽ ምርኮች የበለጠ ራሳቸውን አጠናክረውና አደረጃጅተው ትግሉን በቁርጠኝነት መቀጠላቸው ከያካባቢዎቹ በሚደርሱ ተጨባጭ መረጃዎችና ከአገዛዙ አካባቢ በሚሰጡ የኢፋም ሆነ የሚስጥር መግለጫዎች በየጊዜው ሲገለጽ ቆይቷል። በሁለት ወራት ጊዜ ውስጥ የፋኖን ኃይል ድባቅ መጥቼ በቁጥጥር አውላለሁ ብሎ በትዕቢት አዋጅ አስነግሮ የነበረው ያብይ አህመድ አምባገነን አገዛዝ በተደረጉት ጦርነቶች ሁሉ እየተሸነፈ በቅጽበታዊ ደፈጣ እየተጠቃ በርካታ ወታደሮች እየተማረኩና ሙትና ቁስለኛ እየሆኑ በመሄዳቸው አገዛዙ በቀላሉ ትጥቃቸውን ይፈታሉ ብሎ አንኳሶ የገመታቸው ፋኖች ከአገዛዙ ወታደሮች ጋር በሚያካሂዱት ጦርነቶች ይበልጥ እየታጠቁና ወታደራዊ ቁመናቸውን እያጠናከሩ ሄደዋል። ወገን ላይ ጦርነት ከፍቶ ጥቃት ማካሄድ ከዓላማውና ከእምነቱ ውጭ መሆኑን የተረዳው ያገዛዙ ወታደርም በብዛት እየከዳ ፋኖን እየተቀላቀለ አለም ትጥቁን አስረክቦ ወደ ትውልድ ቦታው እየሄደ መሆኑን በይፋ እየታየ ነው። ጦርነቱ ከተጀመረ 6ኛውን ወር ያስቆጠረ ሲሆን የፋኖ ኃይል የአስቸኳይ አዋጅ ጋጋታ የመሳሪያ ጥራትና የሰራዊት ብዛት ሳይበግረው ከመቼውም ጊዜ በላይ ኃይሉን አደረጃጅቶና አጠናክሮ እየታገለ ነው። በተሰበጣጠረ መንገድ በየቦታው የተጀመረው የፋኖ እንቅስቃሴ እስከ አፍንጫው የታጠቀውን ያገዛዙን ጦር ሊቋቋምና በተቆናጸፋቸው ድሎች ራሱን አስተጣጥቆ ሊጠናከር የቻለው የአማራው ህዝብ ብሶት የራሱን በመሆኑና ህዝቡም ሙሉ ድጋፉን ስለሰጠው ነው። የወያኔ ቡድን ስልጣን ከያዘ ጀምሮ በነበሩት 30 አመታት ውስጥ በስልጣን ላይ የነበሩትና ሌሎች ጽንፈኛ ብሔረተኞች አማራውን ኢላማ ያደረጉ የተለያዩ ጥቃቶች ሲያካሂዱ ቆይተዋል። በቀደሙ ዘመናት የነበሩ ገዢዎች የፈጸሟቸውን አስከፊ ተግባራት ሁሉ አማራው የፈጸማቸው ወንጀሎች አድርገው ዘረኛነትን የሚያራምዱ ጠባብ ብሔረተኞች አማራውን በጅምላ እንደ ጠላት ሲያወግዙት ኖረዋል። ባርባጎጉ በበደሌ በአርሲና በሌሎች ቦታዎች ዜጎች በአማራነታቸው ብቻ እንደ ከብት ታርደው ወደ ጉድጓድ ተጥለዋል። ከቤት ንብረታቸው ተፈናቅለዋል። ሀብት ንብረታቸው ተዘርፎ ኑሯቸውን በዱር ለማድረግ ተገደዋል። የአማራ ግዛቶች የነበሩት ወልቃይት ጠገዴ፣ ጠለምትና ራያ በወያኔ ኃይል ተነጥቀዋል። ከአማራም ሆነ ከሌሎች ብሔሮች አማራን የሚጠሉ የወያኔ ሹማምንትና ካድሬዎች በገዥነት በመሰየም አማራውን አስተቃይተውታል፣ ዘርፈውታል፣ አድህይተውታል። ዘረኛውና አምባገነኑ በአብይ አህመድ የሚመራው የኦሮሚያ ብልጽግና ቡድን ወደ ስልጣን ከመጣ በኋላ በአማራው ላይ የነበረው በደልና ስቃይ በብዙ እጅ እየጨመረና እየተባባሰ መጣ እንጂ ሲወገድ ወይም ሲቀንስ አልታየም። በኦሮሚያ፣ በቤንሻንጉል፣ በአዲስ አበባና በአዲስ አበባ ዙሪያ እንዲሁም በሌሎች ቦታዎች የአማራው ተወላጅ በማንነቱ እየተለየ በአገዛዙና በሌሎች ጽንፈኛ ኃይላት በደረሰበት ጥቃት ብዙዎች በአሰቃቂ ሁኔታ ተገድለዋል፣ አካለ ስንኩላን ሆነዋል። ከጥቃቱ ሕይወታቸው የተረፈው ከብቶቻቸውና ሌሎች ንብረቶቻቸው ተዘርፈው ተቃጥለው ከአካባቢው እንዲሰደዱ ተገደዋል። ከአማራው አካባቢ ወደ አዲስ አበባ የሚመጡ የአማራ ተወላጆች በየጊዜው እየታገዱ ወደ መጡበት እንዲመለሱ ሲገደዱ፣ በየመንገዱ የሚታፈኑና የሚገደሉ እንዲሁም ነጻነታቸውን ለማግኘት በሚሊዮን የሚቆጠር ገንዘብ የሚጠየቅባቸው ታፋኞች በርካታ ናቸው። ለረጅም ዓመታት በየጊዜው በአማራው ላይ ሲደርስ የነበረው በደል አልበቃ ብሎ አማራው ከወያኔ ጋር በመዋደቅ በከፍተኛ መስዋዕትነት ያስመለሳቸውን ግዛቶቹን ወልቃይት ጠገዴን፣ ጠለምትንና ራያን እንደገና ለወያኔ ለማስረከብ ዘረኛው አገዛዝ የአማራው ልዩ ኃይልን ለመበተንና ፋኖንና የአማራውን ሕዝብ ትጥቅ ለማስፈታት የወሰነው ውሳኔና ያደረገው እንቅስቃሴ መላውን የአማራ ሕዝብ አስቆጥቶ በከፍተኛ ገለጣ አንቀሳቅሶታል። ስለሆነም በየቦታው አሻፈረኝ በቃኝ በማለት የተለኮሱት የእንቢተኝነት የፋኖ ትጥቃዊ እንቅስቃሴዎች በተጀመሩ ባጭር ጊዜ ውስጥ መላውን የአማራውን ግዛት ሲያዳርሱ የቻሉትና ከአገዛዙ ወታደር ጋር በተካሄዱ ጦርነቶች ድል በድል እየተጎናጸፉ ተጠናክረው የቀጠሉት የሕዝቡን ብሶት መሰረት በማድረጋቸውና ከሕዝቡ ሙሉ በሙሉ ድጋፍ በማግኘታቸው መሆኑ የሚያከራክር አይደለም። ከላይ እንደተጠቀሰው ከስድስት ወራት ለበለጠ ጊዜ አማራው በሚኖርበት የተለያዩ ቦታዎች በአገዛዙ ወታደሮችና በተደራጁ የፋኖ አባላት መካከል በተደረጉ ጦርነቶች ሁሉ ሙሉ በሙሉ በሚባል ደረጃ ፋኖች ድል ሲቀዳቸው፣ በየጦርነቱ ሽንፈት የገጠማቸው የአገዛዙ ወታደሮች በብዛት መገደላቸው፣ መቁሰላቸውና ሌሎች ቁጥራቸው ቀላል ያልሆነም ከነትጥቃቸው መማረካቸው ይታወቃል። ከዚህ አደጋ ያመለጡም ወደ መጡበት አፈግፍገዋል። ይሁን እንጂ ሽንፈት ያጋጠማቸው የተወሰኑ የዘረኛው አገዛዝ ወታደሮች ለመስማት የሚዘገንኑና በዓለም አቀፍ ደረጃ በጦር ወንጀለኝነት የሚፈረጁ አረመኔያዊ ድርጊቶችን በአማራው ላይ ፈጽመዋል። ዝርዝሮቹ በርካታ ቢሆኑም አንዳንዶቹን ጠቅሶ ማለፍ ለግንዛቤ ይረዳል። በፍኖተ ሰላም፣ በደንበጫ፣ በሰሜን ሸዋ፣ በረህትና በሌሎች ቦታዎች ሕፃናትና በእድሜ የገፉ አዛውንቶች ሳይቀሩ በርካታ ንጹሃን በድሮን ጥቃት ተጨፍጭፈዋል። በተለያዩ የአማራ አካባቢዎች ብቻ እስካሁን ድረስ ከ20 በላይ የድሮን ጥቃት እንደተፈጸመ በተጨባጭ ተረጋግጧል። በሌሎች ቦታዎችም በከባድ መሳሪያ በርካታ ዜጎች በመኖሪያ ቤታቸው ውስጥ ሆነው ሳይቀር ሕይወታቸውን አጥተዋል። የአካል ጉዳት ደርሶባቸዋል። ቤታቸውና ሌሎች ንብረታቸው ወድሟል። በየቦታው ምንም ውስጥ የሌሉ በርካታ ወጣቶች ፋኖች ናችሁ፣ ለፋኖ ምስጢር ታቀብላላችሁ፣ ፋኖን ትረዳላችሁ ወዘተ በሚሉ ምክንያቶች ታስረዋል፣ ተደብድበዋል፣ በአደባባይ በጅምላ ተረሽነዋል፣ በድብቅ ተገድለውና አስከሬናቸው በቆሻሻ ውስጥ ተጥሎ በጅብና በአሞራ ተበልቷል። በፋኖ አባላት የቅርብ ቤተሰቦችና የቅርብ ዘመዶች ላይ እስር፣ እንግልትና የግድያ እርምጃ ተወስዷል። በታዳጊ ሕፃናትና በእድሜ በገፉ አሮጊቶች ላይ በቡድን ጭምር ያስገድዶ መድፈር ወንጀል ተፈጽሟል። ለአቅመ አዳም ያልደረሱ ወንዶችም ብልታቸው ተሰልቧል። ቄሶች፣ መነኩሴዎች፣ የቆሎ ተማሪዎች፣ አይነ ስውራን ሳይቀሩ ተገድለዋል። በአማራ አካባቢ የሚገኙ ሐኪሞችና ነርሶች እንዲሁም ሌሎች የጤና ባለሙያዎች የፋኖ አባላትን ታክማላችሁ ለፋኖ እርዳታ ተሰጣላችሁ በሚል ተደብድበዋል ታፍነው ተወስደው ተገድለዋል። ከአዲስ አበባና ከሌሎች ቦታዎች ያለመከሰስ መብት ያላቸውን የምክር ቤት አባላትን ጨምሮ በአማራው ላይ እየደረሰ ያለውን ግፍ በመጥቀስ ድምጻቸውን ሲያሰሙ የነበሩ ጋዜጠኞች መምህራን የፖለቲካ ድርጅቶች አባላትና ሌሎች ታጋዮች ከቤታቸው ሆነ ከነበሩበት ቦታ ተገደው ተወስደዋል ተደብድበዋል። በአሁኑ ወቅትም ለወራት ፍርድ ቤት ሳይቀርቡ በማጎሪያ ቦታዎች እየተሰቃዩ ይገኛሉ። የአርሶ አደሮች አዝመራና ከብት ወድሟል። የባለ ሀብቶች ንብረቶች ተዘርፈዋል። በባንክ ያለው ገንዘባቸውም እንዳይንቀሳቀስ ተደርጓል። ባለፉት 6 ወራት በአማራው አካባቢ ሆነ በሌሎች ቦታዎች በአማራው ላይ የደረሱት እጅግ የሚዘገንኑና ከሰብአዊነት ውጪ የሆኑ ግፎች በጣም በርካታ ስለሆኑ ሁሉንም እዚህ መዘርዘር አስቸጋሪ ቢሆንም ከላይ የተጠቀስናቸው ያገዛዙን አረመኔነት ባህሪ በአጠቃላይ መልኩም ቢሆን ያሳያል ብለን እናምናለን። ዘረኛውና አምባገነኑ አብይ አህመድ በትረስልጣኑ ከጨበጠ ከመጋቢት 2010 ዓ.ም ጀምሮ ስቃይና መከራ የደረሰበት አማራው ብቻ ሳይሆን የሁሉም ብሔርና ብሔረሰብ አባላት መሆናቸውን በርግጠኝነት መናገር የሚቻል ከመሆኑም በላይ መላገሪቱም ከቀውስ ወደ ቀውስ እየተሸጋገረች ሄዳ በአሁን ወቅት ለእድገቷ ሆነ ለህልውናዋ አደገኛ የሆነ ሁኔታ ውስጥ ትገኛለች ቢባል ከእውነት ይራቅ አይደለም። በወያኔ ቡድን ጥቃት የተጀመረው የሰሜኑ ጦርነት በሚሊዮን የሚቆጠሩ ዜጎችን የቀጠፈና ለብዙ ዓመታት የተገነቡ የህዝብ ንብረት ያወደመ አገሪቱንም ለኪሳራ የዳረገ ጦርነት ነበር። በዚህ ጦርነት ህይወታቸውን የከፈሉት በጦርነቱ አውድማ ውስጥ ነዋሪ የሆኑት የትግራይ የአማራና የአፋር ተወላጆች ብቻ ሳይሆኑ ከመላው ኢትዮጵያ የተውጣጡ የተለያዩ ብሔር ብሔረሰቦች አባላት ናቸው። በአማራ በትግራይና በአፋር አካባቢ ከወደሙ የህዝብ ንብረቶች በተጨማሪ ለጦርነቱ ማካሄጃ አገዛዙ ከፍተኛ ገንዘብ በማፍሰሱ ምክንያት አገሪቷ ከአቅሟ በላይ የሆነ ኪሳራና ዕዳ ውስጥ መግባቷም አከራካሪ አይደለም። ይህ አልበቃ ብሎ ሻቢያ ፋኖን እየረዳ ነው በሚል ምክንያትና ከምዕራባውያን ጋር በመመሳጠር ከወያኔ ጋር ያደረገውን ስምምነት ተግባራዊ ለማድረግ ሰሞኑን ዘረኛው አገዛዝ በሻቢያ ላይ ያነጣጠረ አዲስ የጦርነት ነጋሪ እያስጎሰመ ይገኛል። 5 ዓመታት በቆየው አብይ አገዛዝ ዘመን በተለያዩ አካባቢዎች በኦሮሚያ፣ በቤንሻንጉል፣ በጋምቤላ፣ በደቡብ የተለያዩ ቦታዎች እንዲሁም በአፋርና በሶማሌ ክልል በዘር ላይ የተመሰረተ ግጭት በርካታ ዜጎች ህይወታቸውን አጥተዋል። አካለስም ኩልሆነዋል ሀብት ንብረታቸው ወድሟል። ከሚኖሩበት ቀይ ተፈናቅለው አስተቃቂ ኑሮ ውስጥ ለመግባት ተገደዋል። በአዲስ አበባና እንዲሁም በቡራዩ በለገጣፎ ሻሸመኔና ሌሎች ቦታዎች የጋሞ ተወላጆችና የሌሎች ብሔረሰቦች አባላት በገጀራና በሌሎች መሳሪያዎች እንደከብት መጨፍጨፋቸው የተረፉት ከቤት ንብረታቸው መፈናቀላቸው አይዘነጋም። በቦረና በጉጂና በሌሎች የኦሮሚያ አካባቢዎች በደቡብ በሲዳማ በወላይታ በሃዲያ በጌዲዮ በጉራጌ በሶማሌና በአፋር እንዲሁም በሌሎች ብሔረሰቦች አካባቢዎች አገዛዙን የሚቃወሙ ህዝባዊ እንቅስቃሴዎች እየተጠናከሩ መጥተዋል። ላለፉት 5 ዓመታት በተከታታይ በአገሪቱ ላይ በደረሰው የኢኮኖሚ ድቀት ምክንያት በስራና በገቢ እጦት በመገብም ሆነ በሌሎች ለኑሮ አስፈላጊ የሆኑ ቃዎች ዋጋ መናር በተለያዩ ቦታዎች በርካታ ዜጎች በህይወት ኑሯቸውን ለመግፋት ያልቻሉበት ሁኔታ ተፈጥሯል። መንቀርት ላይ ጆሮ ደግፍ እንዲሉ የአማራው አካባቢን ጨምሮ በተለያዩ አገሪቱ ክፍሎች የድርቅና ረሃብ ተከስቷል። ዜጎች በጠኔ ህይወታቸው እየረገፈ ይገኛል። በአገሪቱ በማህበራዊ አገልግሎትና እንቅስቃሴ በኩልም የሚታዩት ችግሮችና ቀውሶች አሳሳቢ ደረጃ ላይ ደርሰዋል። በኮሌራና በሌሎች ተላላፊ በሽታዎች ቁጥራቸው አነስተኛ ያልሆነ ዜጎች ህይወታቸውን አጥተዋል። የህክምና አገልግሎት እጥረት፣ የትምህርት ደረጃ ማሽቆልቆል እንዲሁም የሌሎች በርካታ አገልግሎቶች መጓደል አገራችንን ተብትበው ከያዟት ዋና ዋና ችግሮች መካከል ናቸው። ትምህርትን በሚመለከት በአሁኑ ወቅት በብዙ ሚሊዮን የሚቆጠሩ ህፃናትና ወጣቶች ከትምህርት ገበታ ውጭ እንደሆኑ የዓለም አቀፍ ድርጅቶች ዘግበዋል። ከዚህ በተጨማሪ ስልጣኑን በተቆጣጠሩት በኦሮሚያ ብልጽግና ዘረኞችና እንዲሁም በአንዳንድ ጽንፈኛ ብሔረተኞች የሚተገበሩትና በሚራገቡት የሐሰት ትርክቶች በብዙሃኑ ተቀባይነት አላገኘም እንጂ ዘረኛነት በህዝብ ውስጥ ሰርጎ እንዲገባና ህዝብ በዘር ልዩነት እርስ በርስ እንዲፋጅ ተቀነባበረና ያልተቋረጠ ጥረት እየተደረገ መሆኑ በገሃድ የሚታይ ነው። ቀውስ ፈጣሪ የሆነው የአብይ አገዛዝ ሁለቱን ነባር የእምነት ተቋማት ኦርቶዶክስንና እስልምናን ከቻለ ለማፍረስ ካልሆነም ለማዳከም እያካሄደ ያለው እኩይ ድርጊት ብዙ ውስብስብ ችግሮችን ፈጥሯል። እነዚህ ሁሉ ክስተቶች አገራችን በአሁኑ ወቅት ያለችበትን ከባድና ፈታኝ ሁኔታ በገሃድ ያሳያሉ። አገራችን አሁን ካለችበት አደገኛ ሁኔታ እንድትገላገል ለማድረግም ሆነ ዜጎቿም ህልውናቸው ተጠብቆ ሰላምን፣ እኩልነትን፣ እድገትንና አንድነትን ሊጎናጸፉ እንዲችሉ በቅድሚያ ዘረኛና አምባገነኑ እንዲሁም ለሰው ልጅ ህይወትና የስቃይ ኑሮ ደንታ የሌለውን አብይ አህመድን አርሜኒያዊ አገዛዝ በአስቸኳይ ከስልጣን ማስወገድ አማራጭ የሌለው ግዳጅ ነው። እየተጠናከረ የመጣው የፋኖ ትጥቃዊ እንቅስቃሴ አገዛዙን በከፍተኛ ደረጃ እያዳከመ መምጣቱ አጠያቂ ባይሆንም አገዛዙን በአጭር ጊዜ ውስጥ ለማስወገድም ሆነ ከተወገደ በኋላ በአገሪቱ ውስጥ አስተማማኝ የሆነ ዘላቂ ሰላምና አንድነት ለማስፈን በአሁኑ ወቅት በሌሎች አካባቢዎች እየተካሄዱ ያሉ እንቅስቃሴዎችም ሆኑ ትግሎች ጎልብተውና ተጠናክረው በአማራው አካባቢ ከሚካሄደው ከፋኖ እንቅስቃሴ ጋር ተባብረው መካሄዳቸው ወሳኝነትና አስተማማኝነት ይኖረዋል። ከተወሰኑ ጽንፈኛ ብሔረተኞች በስተቀር በተለያዩ አካባቢዎች የሚካሄዱት ህዝባዊ እንቅስቃሴዎች ዘረኛነትንና አምባገነንነትን የሚቃወሙ በእኩልነት ላይ የተመሰረተ አንድነትን፣ ፍትህንና ዴሞክራሲያዊ ስርዓትን ኢላማ ያደረጉ በመሆናቸው ከፋኖ እንቅስቃሴ ጋር ተባብረውና ተጠናክረው ትግላቸውን ከቀጠሉ የአማረ ውጤት ማስከተላቸው አጠራጣሪ አይደለም። ከዚህ በተጨማሪ በተለያዩ መንገዶች የተደራጁ የብዙሃን ድርጅቶችና እንቅስቃሴዎች፣ የተማሪዎች፣ የመምህራን፣ የሰራተኞች፣ የአርሶ አደሮች፣ የወታደሮች ወዘተ ክፍሎች ተጠናክረውና ተባብረው ዘረኛውንና አምባገነኑን አገዛዝ ለማስወገድ መታገልና ትግላቸውን ከሌሎች ኃይላት ጋር ማስተባበር ታሪካዊ ግዴታቸው ይሆናል። በመሆኑም የትጥቅ እንቅስቃሴ በሚያካሂዱ ታጋዮች ትብብር በሰፊው ህዝብ መካከል በሚመሰረት የትግል ህብረት አማካይነት ይህ አፋኝ ዘረኛና አምባገነን አገዛዝ ከስልጣን እንዲወገድ ሁሉም የበኩሉን ጥረት እንዲያደርግ ያስፈልጋል። ኢትዮጵያ ሀገራችን ዴሞክራሲያዊ ስርዓትን ተጎናጽፋ ሰላማና አንድነቷ ተጠብቆ በእድገት ጎዳና ላይ ለመጓዝ እንድትችል በቅድሚያ በስልጣን ላይ ያለውን አገዛዝ ማስወገድ አማራጭ የሌለው ተግባር ቢሆንም አገዛዙን በማስወገድ ብቻ ብሩህ ቀን ይመጣል ብሎ መጠበቅ የዋህነት ነው። የነበሩትን አምባገነን ፈላጭ ቆራጭ አገዛዞች በማስወገድ ብቻ ህዝብ የሚፈልገውንና የሚጠቅመውን አስተዳደር እንዳላገኘ የቅርብ ጊዜ የአገራችን ታሪክ ማስረጃ ሊሆነን ይችላል። የንጉሥ ኃይለ ሥላሴ መንግሥት በደርግ፣ የደርግ አስተዳደር በወያኔ እንዲሁም የወያኔ ቡድን በአብይ ብልጽግና ሲተካ በኢትዮጵያ ህዝብ ላይ እየተፈጸመ የነበረው ጭቆናና አፈና፣ የመብት ረገጣና በቅርቦቹ ደግሞ የዘር ክፍፍል ከጊዜ ወደ ጊዜ እየተባባሰና እየተጠናከረ መጣ እንጂ ህዝባችን ዴሞክራሲያዊና ሰብአዊ መብቶቹን አልተቀዳጀም። ታጋዮች ከፍተኛ መስዋዕትነትን ከፍለው ጨቋኙንና አምባገነኑን አገዛዝ ከገረሰሱ በኋላ የህዝቡን ቋንቋ የሚናገሩ የማይጨበጥ ተስፋ የሚደረድሩ አስመሳይ ቡድኖችና ግለሰቦች በስልጣን ተሰይመው ህዝብን በከፍተኛ ደረጃ ሲበድሉና ሲጨፈጭፉ ተመልክተናል። ስለሆነም አንድ ፈላጭ ቆራጭ የሆነ አምባገነን አገዛዝ ጊዜ በሰጣቸው አስመሳዮችና በብልጣብልጦች ወይም በጉልበት ተገፍትሮ ስለተወገደ ብቻ ዴሞክራሲያዊ ስርዓት እውን ሊሆን እንደማይችል ግልጽ ነው። ዝቅ ብለን እንደምናየው ዴሞክራሲ የሚለው ጽንሰ ሐሳብ የዜጎች የስልጣን ምንጭነትን የሚያሳይ ቢሆንም ምርጫ ስለተካሄደ ብቻ ዴሞክራሲያዊ ስርዓት እውን ሆኗል ማለት አይቻልም። ዴሞክራሲያዊ ስርዓት የዜጎች እኩልነትና የስልጣን ምንጭነት፣ የዜጎችን ዴሞክራሲያዊና ሰብአዊ መብቶች እና ነጻነትን የሚያስተናግድና እንዲሁም የሕግ የበላይነትን የሚያረጋግጥ እንደመሆኑ መጠን በእውን ተግባራዊ ሊሆን የሚችለውም ሆነ በጠንካራ መሰረት ላይ ሊገነባ የሚችለው ከአምባገነን አገዛዝ ወደ ዴሞክራሲያዊ ስርዓት ተገቢው ሽግግር ከተካሄደ ብቻ ነው። ምን አይነት ሽግግር የሚለው ግልጽነት የሚያስፈልገው ነው። አሁንም የአገራችንን የቅርብ ታሪክ እንደማጣቀሻ ስንወስድ ደርግ በሽግግር ስም ጊዜያዊ ወታደራዊ አገዛዝን አቋቁሞና በኋላም ኢሰፓን መስርቶ ፈላጭ ቆራጭ የሆነ አገዛዙን ለረጅም ዓመታት ይዞ ቆይቷል። የወያኔው ቡድንም የራሱን ቡችሎችና ተቃዋሚ ተብዬ ቡድኖችና ግለሰቦችን ሰብስቦ የሽግግር ምክር ቤት አቋቁመው ለሁለት አመታት ከተጓዘ በኋላ የቡድኑን የፖለቲካ ፕሮግራም የያዘውን ህገ መንግስት አውጆና ዘረኛና አምባገነን አገዛዝ መስርቶ ለ30 አመታት ያህል የኢትዮጵያን ህዝብ ሲከፋፍል ሲያሰቃይና ሲበድል መቆየቱም ግልጽ ነው። አማላይ ቃላት በመናገሩና አንዳንድ የታይታ እርምጃዎች በመሰሉ ብቻ ብዙዎች ድጋፋቸውን ሰጥተውት የነበረው አብይ አህመድም ያሻግራቸዋለሁ የሚል የማይጨበጥ ተስፋ ከሰጠ በኋላ ከወያኔ ጋር ያቀፈውን ዘረኝነት ህገ መንግስት ምንም ሳይነካ በስልጣን ላይ ተሰይሞ ይበልጥ ዘረኛና አምባገነን በመሆን ሀገሪቱን ከቀውስ ወደ ቀውስ እያሸጋገረ እስካሁን ቆይቷል። ከነዚህ የቅርብ ጊዜ ሀገራችን ሁኔታዎች መረዳት የምንችለው ተገቢው ሽግግር ካልተካሄደ ዴሞክራሲያዊ ስርዓት በምንም ተአምር ተግባራዊ ሊሆን እንደማይችል ነው። በአሁኑ ወቅትም ሽግግር፣ የሽግግር መንግስት፣ የሽግግር ሂደት የሚሉ ብዙ ክፍሎች አሉ። ከሁለት ዓመት በፊት ወያኔ ወደ አዲስ አበባ እየገሰገሰ በነበረበት ወቅት ይኸው ቡድንና የተወሰኑ ጽንፈኛ የብሔር ድርጅቶች አገሪቱን ለመከፋፈል የሽግግር መንግስት ለመመስረት ጥረት ሲያደርጉ የነበሩ መሆናቸውን እናስታውሳለን። በፖለቲካም ሆነ በሌላ መልክ የተደራጁ ክፍሎች የሽግግር መንግስት አካል ሆነው በሚቀጥለውን ምርጫ ነጻና ፍትሃዊ በማድረግ ስልጣን ሲይዙ ይታያቸዋል። ሌሎች የሽግግር መንግስቱን በመያዝ ኢትዮጵያን የፖለቲካ ምህዳር በራሳቸው ፍላጎትና አስተሳሰብ ለመቀየርም ሆነ ለመቃኘት እቅድ ይዘው የሚንቀሳቀሱም እንዳሉ ይታወቃል። አንዳንድ ክፍሎች ደግሞ የሚያራምዱት የፖለቲካ አስተሳሰብ ወይም ፕሮግራም በሽግግር መንግስት ተግባራዊ ሊሆን ይችላል የሚል እምነት ሲያንጸባርቁ ይታያሉ። የሽግግር ሂደት የሚያስፈልገው ግን ሌላ ምርጫ ለማካሄድ፣ አንድን አምባገነን አገዛዝ በሌላ ለመተካት ወይም ያንድን ቡድን ዓላማ ለማሳካት አይደለም። በአንድ ወቅት የሚካሄድ ምርጫ ምን ያህል ነጻና ርትዓዊ ቢሆን ለዜጎች ነጻነትና መብት እንዲሁም ለሕግ የበላይነት መረጋገጥ ዘላቂ ዋስትና ሊሰጥ አይችልም። የሽግግር ሂደት የሚያስፈልገው አስተማማኝና ዘላቂ በሆነ ሁኔታ የጠንካራ ዴሞክራሲያዊ ስርዓት መመሰረትን ለመጣል ነው። ጠንካራ የሆነ የዴሞክራሲ ስርዓት መሰረት የሚጣለው ስርነቀል እና መሰረታዊ የሆኑ ህብረተሰባዊ ተግባሮች በቅድሚያ ሲከናወኑ ብቻ ነው። በአንድ የጂኦግራፊያዊ ክልል ውስጥ ያሉ ዜጎች አገር መንግስት ሲመሰርቱ የሚያስተዳድራቸውና በጋራ የሚያኖራቸው ህጋዊ ሰነድ ወይም ህገ መንግስት ያስፈልጋቸዋል። ህገ መንግስቱ ሁሉንም ዜጎች የሚመለከት በመሆኑ የሁሉንም ዜጎች ፍላጎት እና ጥቅም ለማጣጣም ሰፋ ያለ ውይይትና ድርድር ያስፈልጋል። የአንድ አገር ህገ መንግስት ህግ ሆኖ በስራ ላይ መዋል ያለበት በእነዚህ ውይይቶችና ድርድሮች በተገኘ ስምምነት መሰረት ህዝብም በድምፁ ሲያጸድቀው ብቻ ነው። ህገ መንግስቱ የያዛቸውን አንቀጾች ተግባራዊ ለማድረግም ተዛማች የሆኑ ህጎችና ደንቦችንም ማውጣት የግድ ነው። ህጎችና ደንቦች ስለወጡ ብቻም ዴሞክራሲያዊ ስርዓት እውን አይሆንም። ህጎችና ደንቦች ያለምንም እንቅፋት ተግባራዊ የሚሆኑትም ሆነ የዜጎች መብትና ነጻነት በዘላቂነት ዋስትና ሊያገኙ የሚችሉት ደግሞ ይህን ለማከናወን ብቃት ያላቸው ከማንም ቡድን ወይም ግለሰብ ቁጥጥር እና ጫና ውጭ የሆኑ ተጠያቂነትን የሚያስተናግዱ ነጻና ገለልተኛ ተቋማት ሲመሰረቱ ነው። ዋስትናውን የተሟላ ለማድረግም ከላይ እስከታች የሚወርድ ግልጽ የቁጥጥር ስርዓት መዘርጋት አማራጭ የሌለው ነው። ከፈላጭ ቆራጭ ዘረኛ አገዛዝ ወደ ዴሞክራሲያዊ ስርዓት ተመሸጋገር ከላይ የተጠቀሱት ተግባራት በግድ መከናወን የሚኖርባቸው ሲሆን እነዚህ ተግባራት ሊከናወኑ የሚችሉት ደግሞ ለተወሰነ ጊዜ ሊቆይ በሚችልና የህዝብ ውክልናና ተሳትፎ በተረጋገጠበት የሽግግር ሂደት ነው። የሽግግር ሂደት በእርግጥም ሊጀመር የሚችለው በስልጣን ላይ ያለው አገዛዝ ተወግዶ በአገሪቱ አንጻራዊ ሰላምና የተረጋጋ ሁኔታ ሲፈጠር ነው። ከአገዛዙ ጋር በመደራደር ወይም በአገዛዙ ሙሉ ቁጥጥር የሚካሄድ የሽግግር ሂደት በምንም ተአምር ዴሞክራሲያዊ ስርዓትን ሊያሰፍን አይችልም። ከአገዛዙ ጋር ድርድር ሊደረግ የሚችለው በሰላማዊ መንገድ ስልጣኑን ለህዝብ ለማስረከብ ዝግጁ ከሆነ ብቻ ነው። የአብይ አገዛዝ ከስልጣን ከተወገደ በኃይልም ሆነ በሰላማዊ ትግሎች አገዛዙን ከስልጣን ያስወገዱት ኃይላት ከህብረተሰቡ የተለያዩ ክፍሎች ጋር በቅርብ በመወያየትና በመመካከር ውጤታማ ሊሆን የሚችል የሽግግር ሂደት ማስጀመር አለባቸው። ባለፉት በርካታ ዓመታት በሁሉም የዓለም ክፍሎች ባሉ የተለያዩ አገራት በአምባገነንና ፈላጭ ቆራጭ አገዛዝ ወደ ዴሞክራሲያዊ ስርዓት መሸጋገር የቻሉት የህዝብን ተሳትፎና ውሳኔ መሰረት ባደረገ የሽግግር ሂደት ብቻ ነው። ከአገዛዙ ጋር በመደራደር የተደረጉትም ሆነ የተወሰኑ ስብስቦችና የፖለቲካ ቡድኖች ህዝብን አግልለው ያካሄዳቸው ሽግግሮች የቀድሞ አምባገነኖች መልሰው ስልጣናቸውን እንዲቆጣጠሩ አድርገዋል። በአንዳንድ አገራትም አዳዲስ አምባገነኖች ተፈጥረው ቀደም ብሎ በየአገሮቹ ውስጥ ታይቶ የነበረውን ዴሞክራሲያዊ ስርዓት ደብዛ አውድመውታል። በተለያዩ አገራት ህዝብን ያሳተፉና ህዝብ የወሰነባቸው ሽግግር ሂደቶች የተጓዙበት መንገድና ጥቅም ላይ የዋሉ ስልቶች እንደየአገራቱ የሶሻል የፖለቲካ እና የኢኮኖሚ ሁኔታዎችም ሆነ እንዳገሪቱ ታሪክ ባህል ወዘተ የተለያዩ ቢሆንም ዴሞክራሲያዊ ስርዓትን ለዘለቄታው ከመትከል አንጻር ውጤት አስገኝተዋል ማለት ይቻላል። በአገራችንም የህዝብን ተሳትፎና ውሳኔ የሚያካትት የሽግግር ሂደቶች በተለያዩ ክፍሎች የተለያዩ አስተዋጽኦች ሊቀርቡ ቢችሉም በዘለቄነት ፍሬያማና ውጤታማ ሊሆኑ ከሚችሉ አማራጮች መካከል የሚከተለው ይገኝበታል። ፈላጭ ቆራጩ አብይ አገዛዝ ከተገረሰሰ በኋላ የተለያዩ የህብረተሰቡ ክፍሎች የፖለቲካ ድርጅቶችና ስብስቦች የሙያ ማህበራት የሰራተኛ የአርሶ አደር የመምህራን የተማሪዎች የሴቶች ድርጅቶች የእምነት ተቋማትና ሌሎች የታጠቁም ሆነ ያልታጠቁ የተቃውሞ ስብስቦችና ቡድኖች ወዘተ በሚወከሉበት የጋራ መድረክ ከአንድ አመት የበለጠ እድሜ የማይኖረው ጊዜያዊ መንግስት ይቋቋማል። በዚህ ጊዜያዊ መንግስት ውስጥ የሚመደቡ ኃላፊዎች በስምምነት የሚመረጡ ሲሆን በሁሉም ዘንድ ታዋቂና ተወዳጅ የሆኑና ኃላፊነትን ሊወጡ የሚችሉ መሆን ይኖርባቸዋል። የዚህ ጊዜያዊ መንግስት ኃላፊነት የተሰጠው እድሜ ውስጥ የአገሪቱን የቀን ተቀን አስተዳደር ማካሄድና በአንድ አመት ጊዜ ውስጥ ህዝብ ለሚወከልበት የሽግግር ምክር ቤት ምርጫ ማደራጀትና ማካሄድ ነው። ይህ ህዝብ የሚወከልበት የሽግግር ምክር ቤት ከአራት እስከ አምስት ዓመት እድሜ የሚኖረው ሲሆን በስምምነት ታዋቂ ግለሰቦችና ሌሎች አስፈላጊ የሆኑ ዜጎች ሊካተቱበት ይችላሉ። በሽግግሩ ወቅት ያስተዳደሩን ስልጣን የሚይዘውን አካል ለማቋቋም ስልጣን ያለው የሽግግር ምክር ቤት ሲሆን የነበረውን ጊዜያዊ መንግስት ስልጣን ሊያራዝም ወይም በሌላ ሊተካ ይችላል። የዚህ የሽግግር ምክር ቤት ዋና ተግባር ከላይ የተጠቀሱትን የሽግግር ሂደት ተግባራት ማከናወን ይሆናል። ከተጠቀሱት ተግባራት መካከል ዋናውና መሰረታዊ ህገ መንግስቱ ስለሆነ የህገ መንግስት አርቃቂ ኮሚሽን አቋቁሞ በህገ መንግስት አንቀጾች ላይ ውይይቶች እንዲካሄዱ በውይይትና በድርድር ሐሳቦች እንዲሰበሰቡና የተሰበሰቡትን ሐሳቦች የሚያካትተው የመጨረሻውን ሰነድ በህዝብ ድምጽ እንዲጸድቅ ማድረግ የሽግግር ምክር ቤቱ ኃላፊነት ይሆናል። ይህ የሽግግር ምክር ቤት የተለያዩ ኮሚቴዎችን ወይም ኮሚሽኖችን በማቋቋም ከዚህ በተጨማሪ ተግባራትን ሊያከናውን ይችላል። ከነዚህም ውስጥ የኢትዮጵያውያንን ሰብአዊና ዴሞክራሲያዊ መብቶች ለማስጠበቅ የወጡ ህጎችን መመርመር፣ አስፈላጊ ናቸው የተባሉትን መደንገግ፣ ህጎችን ተግባራዊ ሊያደርጉ የሚችሉ ነጻና ገለልተኛ ተቋማት እንዲቋቋሙ ማድረግ፣ እንዲሁም ህጎችና ደንቦች በትክክል በስራ ላይ መዋላቸውን የአስተዳደር ተግባሮች በህጉ መሰረት መከናወናቸውን የሚያረጋግጡ የቁጥጥር ስርዓት መዘርጋት የሚሉት ጥቂቶቹ ናቸው። በሽግግሩ ሂደት የዜጎች ዴሞክራሲያዊ መብቶች መጠበቅና እንዲሁም የነጻ ሚዲያና የነጻ ህዝባዊ ማህበራት እንቅስቃሴ ለሂደቱ መሳካት ወሳኝ ሚናን ይጫወታሉ። ከፍተኛ ወንጀል የፈጸሙ ባለስልጣኖችንና ግለሰቦችን ለፍርድ ማቅረብና ለዜጎች ፍትህ ማስገኘት የሽግግር ምክር ቤቱ ኃላፊነት ይሆናል። ከዚህ በላይ የተጠቀሰው የሽግግር ሂደት እንደ ምሳሌ የቀረበ ሲሆን ከተለያዩ የሽግግር ሂደት አማራጮች ውስጥ የሚበጀው በስምምነት ሊመረጥ እንደሚችል መረዳት ያስፈልጋል። ኢትዮጵያውያን በአሁኑ ወቅት እየደረሰባቸው ካለው ስቃይና መከራ ራሳቸውን ነጻ ሊያደርጉ የሚችሉት በስልጣን ላይ ያለውን አረመኔያዊ አገዛዝ በተባበረ ክንድ በማስወገድና ወደ ዴሞክራሲያዊ ስርዓት በመጓዝ መሆኑን ከላይ ለመግለጽ ተሞክሯል። ስለሆነም አገዛዙን በአጭር ጊዜ ውስጥ ለማስወገድ ትጥቅ ያነሱ ክፍሎች ብቻ ሳይሆኑ ሌሎችም አመቺ የሆኑ የትግል ስልቶችን በመከተልና እምቢተኝነታቸውንና ቆራጥነታቸውን በማሳየት ትግላቸውን ከሌሎች ጋር ለማስተባበር ጥረት ማድረግ ይገባቸዋል። አገዛዙ ከተወገደ በረጋ መንፈስና በመተባበር ችግሮቻችንን በጋራ መፍታት የምንችልበትን መንገድ መፍጠር እንችላለን። ዋናው የሚያስፈልገን አርቆ አስተዋይነት፣ ልበሰፊነትና ጥበብ ብቻ ነው። ኢትዮጵያ በመተባበር አገራችን ውስጥ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎች፣ እምነቶችና ሴቶች ያሏቸው ብሔርና ብሔረሰቦች በብዙ ሺህ ክሮች ሀረጎች ተሳስረው ለዘመናት ባንድ ላይ ኖረዋል። እኩልነትና ነጻነት እስከተጠበቀ ድረስም ወደፊት ባንድ ላይ ይኖራሉ። በጋራ አብሮ ለመኖር ዋናው قلف كل النتنا مبتوشن متأبكنا مرقاقتنا عندي راسون في اللاغوت بلي لولاي بقد لمجان بموكر بلي لاوغن تقباينت اندم ماينو روهولو ببزو شكر روش كتقام دو ما برسبن بقلالو مليت اندم ماي تشالنا كباد واغا اندم ياسكفل مقنزب ايتشالال سلوهنم باروكو استواي النتنا بلب بسفينت بترقاقهوني تا يتلايا يوها السابو اشتبرايتو ويتوشنا دردروش تكايدو كل موغن ስምምነት ላይ የሚደርስበትን የሽግግር ሂደት ተግባራዊ ያድርጋል በሀገራችን በማንም አምባገነን የማይደፈርና የማይጣስ ዴሞክራሲያዊ ስርዓትን እውን እናድርግ እንላለን ያባም እንደወትረው የበኩሉን አስተዋጽኦ ለማድረግ ወደ ኋላ እንደማይል እናረጋግጣለን ዘረኛና ተፋፋይ አምባገነን አገዛዝ በህዝብ ትግል ይወገዳል የኢትዮጵያ ህዝብ በቆየ አብሮነት السيتو يزرعين النتن جنب أفرسو فكرنا إن إثيوبيا النتن يعني السال.
كرمونا فاشلكو
يا بسنين
دارنا قطنو
إمبارك بسنين
يلا فار نسواها تندرو كزيانة بزرنا أسمرك
Gimbarkana sayo
ሉዓላዊነትን በክብር ያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተስፋን
ግንባርክን አሳየው
ከነነት የሞላው ሁሉንም ያቀፈ አለሞ በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን
ግንባርክን አሳየው
ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ ሲሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነፃነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘግዱት ከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ፈግና ምላሽ ነው ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊዱስ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዲ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር ዕድሜ ከተፈላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አባድ ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ጠንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ ያገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እንዲን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣሙ ዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ? ዛራቸው ተነስቶ መንገድ አደስ ሲሆን ወላጅ ተፈናቅሎ ለፍርድ ሲጠበስ ባህሩን ተቃጥሎ ቢላ የፈራበት ቦታውን ተመርቶ ከወያኔ ጋር ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ? አይመቱ ከበሮ የወላጆቻቸው ያንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በሀገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ? አወይ ጋዴ አይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመረው ከጠረብሶበት ተኮሶ ደሞት ካጣጣመው ከሆነ ልውሶ ደግሞ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ? ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትም ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ? አይመቱ ከበሮ ለምን አይጨፍሩ? አይመቱ ከበሮ ይጨፍራሉ እንጂ ታራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልዬም ሲወድቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን እንደፍረው ያሸነፉት እንደቀበብሉን ዛሬም ያስቀጠሉት በነሱ ተገለው አሁን የሚሰውት ሰማታቱ ሞተው በደም የሚዋዩት ያፈሩ አፈር ሆነው በመስክ የሚተክሉት ውሁ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስቧት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት።
Thank you. ولو انا فاهم ግን የሚዘራ የተነህ መታሪያ ለብርቱ ወጭ ካራ ሆኑ ወቀው ያለሞ ያዳውራ በድካም ውጤት ነው የሚገኝ እንጀራ ጓደኛ ያገኘ ብሎ ከመመኘት ሀብቶ ድሮ ድሮ ውጤትን ማሳየት ከጅነት ጦር ነው ልብን የሚወጋ አንቀጥቃጭ ደብርት የሚመድር ስጋ የሀሰት ወሬ ምንጭ የአሳር ሚዛን አስር አውቶማቲክ የሚዘገን
ተከታዩ ሙዚቃ በማምቦ